የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 1 2014 ዓመተ ምህረት ዝግጅታችን ጀመረ።
ኤግዚት ፈተና ጋር በተገናኘ እደግፋለሁ ነው በግሌ ተማሪዎቹ ዩኒቨርሲቲ ሲወጡ መፈተን እንዳለባቸው ለደረጃው የተቀመጠው ነገር መሟላት እንዳለባቸው እጋራለሁ። ነገር ግን የመጀመሪያ ጊዜው እጅግ በጣም አልቀረበም ወይ?
መቼ ታዲያ? 30 ምናምን አመት እኮ ኖርንበት። እያደር እየወረድን 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 እዚህ ደረጃ ላይ ደረስ። አንድ ቦታ ላይ በዚህ ጊዜ ላይ የሚደርሱ ሰዎች ሊቆጡ ይችላሉ።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የመስሪያ ቤታቸውን የዘጠኝ ወራት ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት ከምክር ቤቱ አባል የተነሳውን ጥያቄና እርሳቸው የሰጡትን ምላሽ ነው የሰማችሁት። ሙሉን በምሽቱ ዝግጅታችን ታዳምጡታላችሁ። ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋናውና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። በሶማሊያ 6 የሀገሪቱ አካባቢዎች ከሚያዝያ እስከ መጪው ሰኔ ድረስ ዝናብ ካልጣለ ከፍተኛ ረሃብ ሊያስከትል የሚችል ድርቅ ሊከሰት እንደሚችል የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱጀሪክ ትናንት በሰጡት መግለጫ አስጠንቅቀዋል። ቃል አቀባዩ እስከ መጋቢት 29 2014 ድረስ 5.5 ሚሊዮን ወንዶች፣ ሴቶችና ህጻናት ተረጂዎችን ለመርዳት ከተጠየቀው የ1.5 ቢሊዮን ዶላር ውስጥ የተገኘው 4.4% እጅ ብቻ መሆኑን ተናግረዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በትናንትናው ዕለት ከደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ ጋር በስልክ መነጋገራቸውን ዋይት ሀውስ ትናንት ባወጣው መግለጫ አስታውቋል። በሁለቱ አገሮች መካከል ያለውን ግንኙነት ማሻሻልን፣ የኮቪድ-19 ወረርሽኝ በጋራ መከላከልን ጨምሮ በሩሲያው የዩክሬን ወረራ ዙሪያ መነጋገራቸውም ተመልክቷል። ፕሬዝደንት ባይደን በተለይ ለሩሲያው የዩክሬን ወረራ ግልጽና ወጥነት ያለው ዓለም አቀፋዊ ምላሽ የሚያስፈልገው መሆኑን አጽንኦት መስጠታቸው ተመልክቷል። በዩክሬን ስለደረሰው ሰብአዊ ቀውስ፣ ስለ ሸቀጦች ዋጋና የአቅርቦት መስመሮች እንዲሁም ስለ አፍሪካ የምግብ ደህንነት ዋስትና መነጋገራቸው በመግለጫው ተጠቅሷል። ዩክሬን ውስጥ ጦርነቱን የሚሸሹ በሺዎች የሚቆጠሩ ሰላማዊ ዜጎች በተሰበሰቡበት አንድ ባቡር ጣቢያ ላይ በደረሰ የሩሲያ ሚሳኤል ጥቃት ቢያንስ 52 ሰዎች መገደላቸው ከተነገረ አንድ ቀን በኋላ ዛሬ ቅዳሜም የሰዎች መፈናቀሉ መቀጠሉ ተነግሯል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ለትላንቱ ጥቃት ዓለም ጠንካራ ምላሽ እንዲሰጥ ጠይቀዋል። ትናንት የታየው በሩሲያ ኃይሎች የተፈጸመና በጦር ወንጀለኝነት የሚወሰድ ሌላ የቅርብ ጊዜ ጥቃት ነው ብለዋል። ሩሲያ ድርጊቱን አስተባብላለች። የዩክሬን ሰራዊት ወደ ባቡር ጣቢያው በመተኮስ በስፍራው ለሞቱት ሰላማዊ ሰዎች ሞስኮ ተጠያቂ ለማድረግ የታቀደ ተግባር ነው ስትልም ከሳለች። በመላው ዓለም ያሉ መሪዎች ሩሲያንና ጥቃቱን በማውገዝ መግለጫዎችን እያወጡ መሆኑን ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሳውዲ አረቢያ ለዘንድሮ ዓመታዊ የሐጅ መንፈሳዊ ጉዞ ከአገር ውስጥና ከውጭ ለሚመጡ 1 ሚሊዮን መንገደኞች ለመቀበል መወሰኗን ዛሬ ቅዳሜ ባወጣችው መግለጫ አስታውቃለች። በኮሮና ቫይረስ ወረርሽኝ ሳቢያ እንደ አውሮፓ አቆጣጠር በ2020 የፈቀደችው ለ1000 ተጓዦች ብቻ መሆኑ የተመለከተ ሲሆን በተከታዩ ዓመት ሙሉ ክትባቱን ለወሰዱ 60,000 መንገደኞች ክፍት ማድረጓ ተገልጿል። የዘንድሮ ሐጅ በሐምሌ ወር የሚካሄድ ሲሆን የሚፈቀደው ዕድሜያቸው ከ65 በታች ለሆኑ ሙሉ ክትባት ለወሰዱ ተጓዦች መሆኑ ተገልጿል። የኮቪድ-19 ወረርሽኝ ከመከሰቱ በፊት ወደ ሳውዲ አረቢያ ከሚመጡ ተጓዦች አገሪቱ ወደ 12 ቢሊዮን ዶላር ታገኝ እንደነበርም ተመልክቷል። ወደ 35 ሚሊዮን ከሚጠጋው የሳውዲ አረቢያ ሕዝብ ለኮሮና ቫይረስ የተጋለጡ ሰዎች 751 ሺህ ሲሆን 9 ሺህ የሚደርሱ ሰዎች ደግሞ በቫይረሱ ሕይወታቸውን ማጣታቸው ተገልጿል። አንድ ፍልስጤማዊ ታጣቂ ባለፈው አሙስ ምሽት በእስራኤል ቴላቪቭ ውስጥ በሚገኝ አንድ ታዋቂ የምሽት ክለብ በመሄድ ባደረሰው ጥቃት 3 እስራኤላውያን ወጣቶች ሲገድል በርካቶችን አቅስሏል። የእስራኤል ጸጥታ ኃይሎች አጸፋውን ለመመለስ ዛሬ ቅዳሜ በምዕራብ ጋዛ ዳርቻ በሚትገኝ የጂኒን ከተማ ጥቃት ፈጽመው አንድ ፍልስጤማዊ ሲሞት 12 ደግሞ መቁሰላቸው ተነግሯል። በምሽት ክለቡ ላይ የተካሄደውን ጥቃት ተከትሎ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤነት በሰጡት መግለጫ ካለፈው መጋቢት ወር ጀምሮ እየጨመረ የመጣውን የሽብር ጥቃት እንዲያበቃ ለማድረግ የጸጥታ ኃይሎች ለሚወስዱት የዘመቻ እርምጃ ሙሉ ነጻነት የሰጧቸው መሆኑን ገልጸዋል። ይህ ጦርነት እንዲያበቃ ምንም ገደብ የለም አይኖርም ብለዋል ጠቅላይ ሚኒስትሩ። የእስራኤል ጸጥታ ኃይሎች ዛሬ ቅዳሜ በጀኒን ከተማ በሚገኙ የፍልስጤማውያን የስደተኞች መጠለያ ጣቢያና አካባቢው ላይ የአሰሳ ዘመቻውን መጀመራቸውን አስታውቀዋል። በዛሬው ጥቃት የተገደለው የ25 ዓመት ወጣት ፍልስጤማዊ አህመድ አልሳዓዲ አስክሬንና የጋዛ አካባቢ እስላማዊ ሚሊሻ ቡድን ሰንደቅ ዓላማን የያዙ በርካታ ፍልስጤማውያን በጎዳናዎች ላይ በስተው መታየታቸው ተዘግበዋል። ታዋቂው የቪዲዮ መድረክ ዩቲዩብ የሩሲያ ምክር ቤት የዩቲዩብን አገልግሎት ደንቦች ጥሷል በሚል ዛሬ ቅዳሜ የምክር ቤቱን መገናኛ መስመር ከመድረኩ ያገደው መሆኑን አስታውቋል። ይህ በሩሲያ ባለስልጣናት ዘንድ ቁጣን የቀሰቀሰ ሲሆን ለዩቲዩብ ያጸፋው ምላሽ ይሰጣዋል ተብሏል። ንብረትነቱ የጉግል እናት ድርጅት የአልፋቤት ኩባንያ የሆነው ዩቲዩብ የተቋረጠውን አገልግሎት ወደ ስፍራው እንዲመልስ በጉግል ላይ ከሩሲያው ተቆጣጣሪ ባለስልጣናት ግፊት እየተደረገበት መሆኑን ተመልክቷል። ሩሲያው የመገናኛ መስመሮች ቁጥጥር ኃላፊ ሮስኮማንዶዞር በሰጡት መግለጫ የአሜሪካ ቴክኖሎጂ ድርጅቶች ምዕራቡ ዓለም አገራችን ላይ የከፈተውን የጸረ ሩሲያ መረጃ ጦርነት ተባባሪ ሆነዋል ሲሉ ከሰዋል። ጉግል ስለ ጉዳዩ ከሮይተር ለቀረበለት ጥያቄ ምላሽ አለመስጠቱም ተዘግበዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ሚያዝያ 1 2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
እናቴ ስትወለይ መቻም አገረች የፊት ጉድን ትታ ደግማ ማለች ሳኮኝ በልጅነት አለቀስኩ አድጌ የትናንቱ ለጋ ዛሬ ግን ተውልጌ እናቴ ስትወልደኝ መቼም አቀረችኝ የፊት ጉዴን ትታ ደግማ ማለችኝ በምጥ መጠለቧ እምዬ ስትወልደኝ ማስተ
ባልከው አለሙ ባላገሩ አይዶል በተሰኘው የሙዚቃ ተሰጥኦ ውድድር ላይ ለመጨረሻ ዙር ካለፉ ድንቅ ወጣት ድምጻውያን መካከል አንዱ ነበር። ቆየት ብሎ ከሚቀርበው ዝግጅት ላይ ቀንጨብ አድርገን ነው ያስደመጥናችሁ። ሙሉን ቆየት ብሎ እናሰማችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባ እንለፍ። ከ12ኛ ክፍል ፈተና አስተዳደር ውጤት ጋር በተያያዘ የሚቀርቡ ቅሬታዎች ተጨባጭ አይደሉም ሲሉ የትምህርት ሚኒስትሩ ገለጹ። ሚኒስትሩ የመስሪያ ቤታቸውን የ9 ወራት ሪፖርት ለተወካዮች ምክር ቤት ሲያቀርቡ ጥያቄ ካነሱ አካላት ጋር በፈተናው ጉዳይ መግባባት ላይ እንደተደረሰ ቢገልጹም በዚህ ጉዳይ ከሚኒስትሩ ጋር አልተነጋገርንም ያሉት የህዝብ እንባ ጠባቂ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ አሁንም ጥያቄዎች መኖራቸውን ገልጸዋል። ከፈተና ጋር በተያያዘ ያጋጠመው ዋነኛ ተግዳሮት የፈተና ስርቆት መሆኑን የተናገሩት ፕሮፌሰር ብርሃኑ ፈተና በኦንላይን ለመስጠት ከፍተኛ ጥረት እየተደረገ መሆኑንና ይህ ባይሳካ እንኳን ቀጣዩን ፈተና በዩኒቨርሲቲ ተቋማት ለመስጠት መታቀዱን ለተወካዮች ምክር ቤት አብራርተዋል። ሄኔዲ አባተ ስርስራለው።
የትምህርት ሚኒስቴርን የዘጠኝ ወራት እቅድ አፈጻጸም በተመለከተ ለህዝብ ተወካዮች ምክር ቤት ሪፖርት ያቀረቡት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዋነኛ ትኩረት ከሰጡባቸው ጉዳዮች መካከል በብዙዎች ዘንድ ቅሬታን ያስነሳው የ12ኛ ክፍል አገር አቀፍ ፈተና የትምህርት ጥራትና አሳሳቢ ደረጃ ላይ ደርሷል ያሉት የፈተና ስርቆት ጉዳይ ይገኙበታል። ከሰሞኑ ከፍተኛ መነጋገሪያ የሆነውን ሀገር አቀፍ የ12ኛ ክፍል ፈተና በተመለከተ ባቀረቡት ሪፖርት በአጠቃላይ 598676 ተማሪዎች መፈተናቸውንና ይህም ካለፈው ዓመት ጋር ሲነጻጸር ቁጥሩ በሁለት እጥፍ እንደሚጨምር ገልጸዋል። ሆኖም ፈተናው በአብዛኛው በሰላም መጠናቀቁን የገለጹት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በአንድ የፈተና ጣቢያ ግን ፈተናውን በታጠቁ ኃይሎች በመታገዝ ለመስረቅ በተደረገ ግብግብ የሶስት ፖሊሶች ህይወት እንዳለፈ አንስተዋል። ከፈተናው በኋላ ከህብረተሰቡ የተነሱ ቅሬታዎችን በተመለከተ ደግሞ ተከታዩም ብለዋል።
በፈተና እርማት ላይ የቀረቡ ቅሬታዎችን በአካልና በበይነ መረብ ለማስተናገድ ተረጥረ በተጨማሪም ስለ ፈተና እርማቱ ውጤት ጥንቅርና ገለጻ ተጨማሪ መረጃ ለማግኘት ለጠየቁ የትምህርት ቢሮዎችና ሌሎች ተቋማት ሂደቱንና አሰራሩን በግልጽ በማሳየት ከእርማት ውጤት ጥንቅርና ገለጻ ጋር የተገናኘ ከሚጠበቀውና ማስተካከያ ተደረገበት መጠነኛ ችግር ውጪ ያጋጠመ ጉልህ ችግር አለመኖሩን መግባባት ላይ መድረስ ተችሏል። ይህ እንደተጠበቀ ሆኖ በመጀመሪያው ዙር ፈተና ወቅት ከስነ ዜጋና ስነ ምግባር ትምህርት ጋር ተያይዞ ፈተናው መውጣቱና በሁሉም ትምህርት ቤቶች ለሁሉም ተማሪዎች በሚባል ደረጃ መሰራጨቱ በውጤት ትንተና ተረጋግጦ ቀሪ እንዲሆን ከመደረጉ ውጪ በተለያዩ አካላት ሲነሱ የነበሩ ከፈተና አስተዳደርና ውጤት ገለጻ ጋር የተገናኙ ችግሮች ተጨባጭነት የሌላቸው መሆኑን ለዚህ ለተከበረው ምክር ቤት በአክብሮት ማረጋገጥ።
ሚኒስትሩ በቀረቡት ቅሬታዎች ዙሪያ ከሚመለከታቸው አካላት ጋር መግባባት ላይ መደረሱን ቢገልጹም የተማሪዎቹን ቅሬታ ለትምህርት ሚኒስቴር ማቅረባቸውን ከገለጹት ተቋማት መካከል የኢትዮጵያ የሕዝብ እንባ ጠባቂ ተቋም ቅሬታዎቹ እስካሁን በቂ ምላሽ እንዳላገኙ አስታውቋል። በቅሬታዎቹ ዙሪያ ከትምህርት ሚኒስቴር ጋር ተነጋግረው መግባባት ላይ ደርሰው እንደሆነ የጠየቅናቸው የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ተከታዩን ምላሽ ሰጥተዋል።
በዚህ ጉዳይ አልተነጋገርንም እስካሁን ቅሬታም እየቀረበ ነው። እንግዲህ አሁን ኢንፎርማሊ ያለን መረጃ ምንድን ነው? ተማሪዎች ቅሬታ ላሉበት ዞን ያቀርባሉ። ዞኑ ደግሞ ያጠቃልልና ለክልል ያቀርባል። ክልሉ ለብሔራዊ ፈተናዎች ኤጀንሲ ያቀርባል። ከዛ አሁን ተማሪዎች እየጠየቁ ነው ያለው ቢያንስ ጥያቄያችን ደርሷል ወይስ አልደረሰ የሚለውን ራሱ ማረጋገጥ አልቻልንም የሚል አሳብ ነው ያላቸው።
የህዝብ ተወካዮች ምክር ቤት አባላትም እንዲሁ በተማሪዎች ፈተና ጉዳይ ላይ ጥያቄዎችን ያነሱ ሲሆን በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አባል አቶ ፍሬው ተስፋዬ የቋሚ ኮሚቴውንና ከህብረተሰቡ የተነሱ ጥያቄዎችን አቅርበዋል።
የ12ኛ ክፍል ብሔራዊ ፈተና አስተዳደር የእርማት ሂደት ውጤት አገላለጽና የተገልጋዮችን ቅሬታ በአግባቡ ከማስተናገድ አኳያ እርምት የሚያስፈልጋቸውን ጉዳዮች ለይቶ ለማስተካከል ያለው ዝግጁነት ምን ይመስላል?
የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈሪ ፈይሳ ለጥያቄዎቹ ይህን ምላሽ ሰጥተዋል።
ከእርማት ጋር ተያይዘው ምንም አይነት የአስርቲ ስህተት በተለያየ አካላትም ለማየት ለማጣራት ጥረት ተደርጓል። ምንም አይነት የአስርቲ አገባብ ላይ የተፈጠረ ችግር እንደሌለ ነው የተረጋገጠውና ከዚያ አኳያ ችግሮችን በተለይ በእኛ ደረጃ ማኔጅ ማድረግ የምንችለውን ማስተካከል የምንችለውን ለማስተካከል ጥረት ያደረግንበት ሁኔታ አለ። ቅሬታ አቀባበል ላይ እውነት ለመናገር በኃላፊነት ነው ቅሬታውን የተቀበልነው። ያመለከቱት ተማሪዎች በጣም ብዙ ናቸው። ኦልሞስት ወደ 30,000 የሚጠጉ ናቸው። ስለዚህ እዚህ አካባቢ ላይ ፍጥነት ችግር እንደነበር አይተናል። ሁለተኛ ደግሞ የተብራራ መልስ መስጠት ልጆቹን በሚያሳምን ሁኔታ ማለት ነው። ስለዚህ እዚህ አካባቢ ላይ የነበረውን ክፍተት አርመን እስከ ትላንት ወዳ ድረስ ልጆች ያለ ገደብ ቅሬታቸውን እንዲያይ እድል ሰጥተን በዛ ልክ እየተሰራ መሆኑንም የተከበረው ምክር ቤት እንድረዳል እንፈልጋለን።
በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ከህብረተሰቡ ያሰባሰባቸውን ጥያቄዎችም ለትምህርት ሚኒስቴር ያቀረበ ሲሆን ከጥያቄዎቹ መካከል ከዩኒቨርሲቲ መግቢያ ነጥብና በፈተና ምዘና በግጭት ውስጥ የነበሩ አካባቢዎች ከሌሎቹ ጋር በተመሳሳይ መታየታቸውን የሚመለከት ይገኝበታል።
በ2013 12ኛ ክፍል ብሔራዊ ፈተና የመቁረጫ ነጥብ በመንግስትም ሆነ በግል ዩኒቨርሲቲዎች ለመግባት የተቀመጠው ውጤት የሀገሪቷን ነባራዊ ሁኔታ ያላገናዘበ በመሆኑ አሁን ምን ታስቧል? ከአዲስ አበባ ጦርነት በነበረባቸው አካባቢዎችና ክልሎች የተፈተኑ ተማሪዎች እንዴት አንጻራዊ ከሆነው ክልል ወይም አካባቢ ጋር እኩል ይታያል? አማራ ክልል ደግሞ ወሎ ዞን
የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ለነዚህ ጥያቄዎች ተከታዩን ምላሽ ሰጥተዋል።
ሁለተኛ ዙር የተፈጠ እነኛ አካባቢዎች አሁን መስጠት አንችልም ብሎ ክልሎች በሰጡን መረጃ መንሻ ነው አፋር፣ አማራ፣ ኦሮሚያ፣ ቤንሻንጉል ጉሙዝ የተወሰኑ አካባቢዎች ላይ ሁለተኛ ፈተና የመጣው በዚህ ምክንያት ነው። የሀገር ህልውና ለማስቀጠል ዘመቻ ውስጥ ነው የነበረችው ሀገር። ትክክል ነው፣ በአስቸጋሪ ሁኔታ ውስጥ ሆነው ነው ተማሪዎቻችን የተፈተኑት። እውነት የውጤት መቀነስ ጋር ከተገናኘ ግን እንደ ሀገር ያለንበት ሁኔታ እንደተጠበቀ ሆኖ በአዲስ አበባም ከታሰበው በላይ ውጤት ቀንሷል። በአዲስ አበባም ጭምር እንግዲህ አዲስ አበባ ግንባር አልነበረም። አዲስ አበባ አስቸጋሪ ሁኔታ ውስጥ የነበረ ክልል አልነበረም። አጠቃላይ ግን እንደ ሀገር የነበርንበት ሁኔታ ተጽዕኖ ማሳደሩ ግልጽ ነው። ከክልል ክልል ያለ የውጤት መዋዠቅ ከአመታዊ አመት እኛ የአስር የአስራ ሁለት አመት መረጃ ማየት ሞክረናል። በአንደኛው አመት አንዱ ክልል ከፍ ይላል፣ ሌላ አመት ሌላው ክልል ዝቅ ይላል። ይሄ የተለመደ በፈተና ውጤት ትንተና ውስጥ የምናየው ጉዳይ ነው። የዚህ አመቱ ግን የፈተና ውጤት መቀነስ ብቻ ሳይሆን የተፈተነው ቁጥር ከአምናው 323,000 ከሞላ ጎደል እጥፍ ያደረገ ቁጥር። ይህ ምን ያመጣል? የዩኒቨርሲቲዎቻችን አቅም በአንድ ጊዜ እጥፍ ማድረግ ስለማንችል፣ በዚህ ሀገር ውስጥ ደግሞ ትምህርትን በተለይ ከፍተኛ ትምህርትን 97% ወጪ የሚሸፍነው መንግስት ስለሆነ፣ 81% ተማሪ የሚማረው በመንግስት ስለሆነ የመንግስት አቅም በአንድ ጊዜ እጥፍ ማድረግ ስለማይቻል መቀበል የምንችለውን ብቻ መቀበል አስፈላጊ ሆኖ ተገኝቷል። የመቁረጫ ነጥቡ መነሻ የፍትሐዊነት ማምጫ ጉዳዮችን ከግንዛቤ ለማስገባት ተሞክሯል። ከዛም በኋላ ከተወሰነም በኋላ ከክልሎች ጋር በተደረገ ምክክር ተጨማሪ ጉዳዮች እንዲታዩ ተብሎ ስራ በመሰራት ላይ ይገኛል።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ከትምህርት ጥራት ጋር በተያያዘ በሰጡት ማብራሪያ ለዚህ እንደ ዋና ምክንያት የጠቀሱት በአጠቃላይ የትምህርት ስርዓቱን ከፍተኛ አደጋ ላይ እየጣለ ይገኛል ያሉትን የፈተና ስርቆት ጉዳይ ነው። ከትምህርት ጥራት ጋር በተያያዘ ለሚኒስትሩ የምክር ቤት አባላት ጥያቄ አንስተዋል።
ከትምህርት ጥራት ጋር ተያይዞ ትምህርት ማለት ከሀገር ግንባታ ተለይቶ የሚታይ አይደለም። ጠንካራ የሆነ ሀገረ መንግስት ግንባታ ተለይቶ የሚታይ አይደለም።
እዚህ ላይ ምን እየሰራችሁ ነው? አስባችሁ ትስታቃላችሁ ወይ ለማለት የትምህርት ጥራትንና ዶክመንትን በተመለከተ ነው።
የትምህርት ጥራት በሚኒስቴሩ ከፍተኛ ትኩረት የተሰጠው ጉዳይ መሆኑን የገለጹት ሚኒስትሩ ፕሮፌሰር ብርሃኑ ከ2008 ዓመተ ምህረት ጀምሮ ፈተና በሰፊው በመሰረቅ ላይ እንደሚገኝና በአንድ በኩል ፈተና የሚሰረቀው መንግስታዊ ስርዓትን በመቃወም ለፖለቲካ ዓላማ ማስፈጸሚያ መሆኑን ያነሱ ሲሆን ሌላኛውን ምክንያት ደግሞ እንዲህ አብራራሉ።
አንዳንዱ በየክልሉ ያሉ የመንግስት በዞን ሁን በወረዳ ተለያየ ደረጃ ያሉ የመንግስት ባለሟሎች የሚሳተፉ ይሄ መነሻው ይሄን ፈተና ሰርቆ ለአካባቢው ተወላጆች ወር ለአካባቢው ተፈታኞች በመስጠት አካባቢን ጠቅማለሁ ተብሎ የሚታሰብ የትምህርት ስርዓቱን ከፖለቲካና ከክልላዊነት ጋር ያጣበቀው አካሄዳችን ያመጣው በጣም ትልቅ ችግር ነው። ቁጭ ብላችሁ አስቡት ፎር አ ሰከንድ ምን ያህል የሞራል እንትን እንደሆነ እዩት። ፈተና ሰርቀን የአካባቢያችንን ሰው እንጠቅማለን፣ የአካባቢዎችን ተማሪያችንን እንጠቅማለን ብሎ የሚያስብ ሰው የሚያስበው ምንድን ነው? ያ በስርቆት የመጣ በስርቆት አልፎ የመጣ ተማሪ ኮሌጅ ገብቶ በስርቆትና በማጭበርበር ዲግሪ ያገኛል። በስርቆትና በማጭበርበር የያዘውን ዲግሪ ይዞ እዛው ክልል መንግስት ውስጥ ነው ስራ የሚቀጠረው እና በትክክል እንዲሰራ ነው የሚጠበቀው። ክልል መንግስት ውስጥ ገብቶ መስራት ነው የሚጀምረው። ኦርየትም ቦታ ቢለው የስርቆት ስርዓቱ አንዴ ከታች ማበላሸት ከጀመር በፍጹም መቆሚያ የሌለው ማንንም በተለየ የማይጠቅም ህብረተሰብን ግን በጋራ ይዞ ገደል የሚገባ ስራ።
ፈታኞችን በጉቦ ለመያዝ የተቀናጀ ጥረት እንደሚደረግም ያብራሩት ሚኒስትሩ ለዚህም በሚሊዮኖች የሚቆጠር ገንዘብ እንደሚወጣ አንስተዋል።
የምናውቃቸው ነገሮች አሉ። አንዳንድ ክልል ፈታኞች ሲሄዱ ገንዘብ ተዋጥቶ በሬ ታርዶ ድግስ ተደርጎ እንደውም ከገንዘቡ ተጨማሪ ለፈታኞቹ ጉቦ ተሰጥቶ የግል ትምህርት ቤቶች የግል ሁለተኛ ደረጃ ትምህርት ቤት ባለቤቶች የእነሱ ትምህርት ቤት ተማሪዎች የሚፈተኑባቸውን ቦታዎች እየፈለጉ ፈታኞቹን ለማማለል ግቦ ለመስጠት የሚወጣ ወጪ በሚሊዮን እኮ ነው የሚቆጠሩ። ይሄ 12ኛ ክፍል ፈተና ላይ የጀመረ እኮ ነገር አይደለም የምናወራው። ከስር ጀምሮ እንትን ሲል የመጣ ነው። ኮሌጅ ሲደርስ ደግሞ የሚያቆም አይደለም። በህብረተሰብ ደረጃ እኮ የምናውቃቸው ነገሮች እኮ ናቸው። ምንም እንደው ሚስጥርም አለ። ብዙ የግል ኮሌጆች የዲግሪ ኦፍ ጮ ቤቶች ናቸው። አሚን ኢሴንሻሊ ዲግሪ ነው እየሰጠ ያለው ራዘር ዛን ሪሊ አስተምሮ ልጆችን አብቅተው ምናምን አለ። ያ ማለት ጥሩ ጥሩ ትምህርት ቤቶች ጥሩ ትምህርት የሚያስተምሩ የሉም ማለት አይደል። ግን አንዴ ሲስተሙ ሲናጋ አንዴ የአንድ የትምህርት ስርዓት በዚህ ደረጃ ከታች እስከ ላይ መሰረታዊ ኢንቴግሪቲው ከተበላሸ ደን እንዴ ለምን ይገርመናል አሁን ያለንበት መከራ ውስጥ መኖራችን እንዳገር ያበላሸው ሁሉ ነገር ነው። ሲቪል ሰርቪሳችንን ያበላሸዋል፣ ፖለቲካችንን ያበላሸዋል። የምናረገው ነገር በሙሉ እኮ ነው ይሄ። እንደዚህ ዝም ብለን በትንሽ በትልቁ ምንባላውና ምንጋደለው እኮ ፓርትሊ ከዚህ ከትምህርት እንትን ጋር የተያያዘ እኮ ነው። በመሰረታዊ መንገድ ይሄንን ካልቀየር ነው የትማል በስርቆት በአቋራጭ መንገድ ገንዘብም ሹመትም ምንም የሚገኘው በዛ ነው ብሎ ማመን ከጀመረ አንድ ህብረተሰብ እኮ አልቆለታል። እንዴ ልጆቻችንን እንዲሰርቁ እያስተማር በስርቆት የተሻለ ህይወት ታገኛላችሁ ብለን እንትን እያደረግን ይህንን የሚያደርገው አስተማሪው፣ የትምህርት ቤት ዳይሬክተሩ፣ የመንግስት ኃላፊዎች በሆኑበት ሁኔታ ወዴት ነው ምንሄድ ያለን?
ሚኒስትሩ አክለውም
የትምህርት ስርዓታችን በጥራት ደረጃ ክፉኛ ወድቋል። እንስማ እንደ አገር እንስማ። ከፍተኛ ትምህርት ደረጃም ላይ ያለው የጥራት ውድቀት የሚያስፈራ ነው። ስለዚህ በመጀመሪያ ይህንን የጥራት ውድቀት እንትን ለማድረግ ምክንያት የሆኑት ዋና ዋና እንትኖች ምንድን ናቸው ብለን ሁለት ትላልቅ ነገሮች ለየን። ይሄ በትምህርት ሚኒስቴር ደረጃ ሳይሆን በካቢኔ ደረጃም ተወያይተንበት የገባንበት ነው። አንደኛ ትምህርትና ፖለቲካን ለየን። ፖለቲካ አንድ ነገር ነው፣ ትምህርት ሌላ ነገር ነው። ትምህርት ስለ ሁሉም ልጆቻችን 30.7 ሚሊዮን ተማሪዎች አሉ። የእነኛ ህይወት ላይ ነው የምንፈርደው። ዜርፎር ትምህርትና ፖለቲካን እንለይ። ሁለተኛ ትምህርትን ከዚህ ከየአካባቢ የሚደረግ ፉክክር፣ የአካባቢ ኖት ፉክክር እንለይ። ትምህርት ስለ ልጆቻችን ይሁን፣ ትምህርት ስለ ነገው ትውልድ ይሁን፣ ኖት ስለ ዛሬ ስላለን የፖለቲካ ጦርነት አይደለም።
የትምህርት ጥራቱ ዋነኛ ተግዳሮት መሆኑን በመጥቀስ ከፈተና ስርቆት ጋር በተያያዘ ሚኒስትሩ ያነሱትን ማብራሪያ ተከትሎ አንድ የተወካዮች ምክር ቤት አባል አስተያየታቸውን ሰጥተዋል።
የሀገራችን የትምህርት ሲስተም ውድቀት ውስጥ ነው ያለው የተባለው ትክክለኛና ተገቢ የሆነ እይታ ነው። መፍትሄው ግን በጥንቃቄ መታየት አለበት። የፖለቲካ ችግር ብቻ አይደለም፣ ብዙ ጉዳዮች ናቸው ተደምሮ ይህንን ችግር የሚፈጥሩት። አሁንም ለሌላ ችግር የሚያጋለጥ መፍትሄ አቅጣጫዎችን መያዝ ውድቀቱን ወደ ሌላ መንገድ መውሰድ ይሆንብናል። ስለዚህ ይሄ ላይ ጥንቃቄ መደረግ አለበት።
መፍትሄውን በተመለከተ ስለሚወሰዱት እርምጃዎች በሰጡት ማብራሪያ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ይህን ብለዋል።
ለመመለስ እየሞከርን ያለ ነው የትምህርት ስርዓቱን ኢንቴግሪቲ እና የሞራል እንትኑን መመለስ ነው። በመጀመሪያ በተቻለ መጠን እሱን ለማድረግ መጀመሪያ ማድረግ ያለብን ተማሪዎቻችን የትም ቦታ በትምህርት የተሻለ ውጤት ላይ ለመድረስ የሚችሉት አጥንተው ተጣጥረው ሰርተው እንጂ በአቋራጭ የሚገኝ እንዳልሆነ እንዲያውቁት እንፈልጋለን። ናው ለዚህ ነው አንዱ ትልቁ ርብርባችን ይሄ ፈተና መስረቅ የሚባል ነገር የሚቆምበትን መንገድ በተለይ 12ኛ ደረጃ ፈተናን ባለፈው ዓመት የተጀመረው በታብሌት እንዲሰጥ ተብሎ የነበረው በከፍተኛ ደረጃ እየገፋ ነው ያለነው። የአቅም ጉዳይ ሆኖብን ብቻ አይቆምንበት። ሌላው ሁሉም ነገር ሁሉም ፕሮሰስ ከጨረስን በኋላ ይሄ የሚጠይቀውን ወደ 1 ሚሊዮን የሚሆን ታብሌት አገር ውስጥ ለማስገባት ወደ 460 ሚሊዮን ዶላር ይጠይቃል። እና ይሄንን ከቻይና መንግስት ጋር በሚደረግ ንግግር በእርዳታ ሊመጣ የሚችልበትን መንገድ በብዙ መንገድ ጠቅላይ ሚኒስትሩም ገብተውበት እየገፋን ያለ እሱ እንኳን ቢያቅተን በዚህ ዓመት እንደማንም የምንችለውን ሞክረን የምንወስደው እርምጃ ግን አንዱ በየትምህርት ቤቶቹ ፈተና መፈተን ትተን ምናልባት ያስወጣንን ወጪ አውጥተን ከየትምህርት ቤታቸው አምጥተን በየዩኒቨርሲቲ ማዕከላት ውስጥ ፈተናዎች እንዲወስዱ ማድረግ አንዱ ልንሄድበት እያሰብን ያለን በአንድ መልኩ ወይም በሌላ ይሄ የፈተና ስርቆት መቆም ያለበት ሰነፍ ተማሪን እና ጎበዝ ተማሪን እንትን ማድረጉ ብቻ አይደለም፣ በአጠቃላይ እንደ ብል የሞራል መሰረታችንን እየበላል። ሁለተኛው ይሄ የመውጫ ፈተና የሚለውን ነገር አንዱ የገባንበት ያንን አጭበርብሮ እንኳን አልፎ ቢመጣ ኮሌጅም ከገባ በኋላ እንደገና ፈተና እንደሚጠብቀውና ቢያንስ ነው ኮሌጅ ከገባ በኋላ እንኳን በደንብ ተምሮ መዘጋጀት እንዳለበት ማሳወቅ ኖት ኦንሊ የትምህርት ጥራቱን ለማሻሻል ከሚሰጠን ጥቅም ባሻገር በተማሪዎቻችን ጭንቅላት ውስጥ የአቋራጭ ትምህርትና የአቋራጭ እውቀት የለም የሚለውን ነገር እንዲይዙ ማድረግ እንፈልጋለን። በአቋራጭ የሚገኝ ዲግሪ የለም። በትምህርትና በሰርቲፊኬቱ መካከል ያለው እኮ እውቀት የሚባል ነገር አለ። ዋናው ነገር እውቀቱ በሌለበት ክፍል እየቆጠሩ መጨረሻ ላይ ሰርቲፊኬት የሚገኝበት ስርዓት ማብቃት አለበት ብለን ነው። አሁን ይህን የኤግዚት ኤግዛም የሚለውን ነገር ከሚቀጥለው ዓመት ጀምሮ እንሰጣለን።
የዩኒቨርሲቲ መውጫ ፈተና የሚሰጥበትን ጊዜ በተመለከተ ሚኒስትሩ ጥያቄ ተነስቶላቸው ምላሽ ሰጥተዋል።
ከኤግዚት ፈተና ጋር በተገናኘ እደግፋለሁ ነው በግሌ ተማሪዎቹ ዩኒቨርሲቲ ሲወጡ መፈተን እንዳለባቸው ለደረጃው የተቀመጠው ነገር መሟላት እንዳለባቸው እጋራለሁ። ነገር ግን የመጀመሪያ ጊዜው እጅግ በጣም አልቀረረም ወይ?
ለምን በዚህ ጊዜ ለምን በዚህ መቼ ታዲያ? እንዴ 30 ምናምን አመት እኮ ኖርንበት እያደር እየወረድን እዚህ ደረጃ ላይ ደርሰናል። አንድ ቦታ ላይ በዚህ ጊዜ ላይ የቢደር ሰዎች ሊቆዱ ይችላል። ኤኒ ታይም እንደ አይነት እርምጃ ብትወስድ ኤኒ ታይም በአንድ ቦታ ላይ ያለ የተወሰነ ማህበረሰብ ሊጎዳ ይችላል። ምንም ማድረግ አይቻልም። ለዛ ብለን ግን አገራችንን ቀስ እያም ከድጡ ወደ ማጡ እየወሰድን መቀጠል የለብንም በሚል ነው ይሄንን አሁን ኤግዚት ኤግዛምም ከሚቀጥለው እንትን ጀምሮ እናድርግ የሚለው ትርጉሙ ሜሴጁ ለፈተናውን ለሚወስዱት ብቻ አይደለም፣ በኋላም ለሚመጡት ነው። ገና ኤሌመንተሪ ስኩል ጀምሮ ሲማሩ በማጭበርበር ማለፍ እንደማይቻል አውቀው እየተማሩ እያጠኑ ከመጡ እንደ ሀገርም የተሻሉ ተማሪዎች ማግኘት እንችላለን። ዜን ሞራሊም የደረሰብንን ክስበት በተወሰነ ደረጃ መቀነስ እንችላለን።
ከመማሪያ ቋንቋና ከመምህራን ብቃት ጋር በተያያዘ የትምህርት ጥራትን ለማረጋገጥ ስለሚከናወኑ ተግባራት ደግሞ እንዲያስረድተዋል።
በእንግሊዘኛ ትምህርት እንደ ማስተማሪያ እየጠቀምን እንግሊዘኛ የሚያስተማር የሚችል አስተማሪ የለም። እኔ መዋራት እኮ የምሬን እኮ ነው ብላችሁ መዋራት እኮ በኤሌመንተሪና በሃይስኩል ደረጃ አይደለም፣ በኮሌጅ ደረጃ ነው መዋራት። እንዴት ነው በመማሪያ ቋንቋ ላይ መግባባት ሳይቻል ትምህርት የሚካሄደው? ሰው አንዱ ያደረግነው እንግሊዘኛን የትምህርት መማሪያ ቋንቋ ካደረግን ዜን ጥሩ የእንግሊዘኛ ትምህርት ልጆቻችን እንዲማሩ ናል። አሁን በስፋት የጀመርነው ከፒስኮሮች ጋር ከቪኤስኦ ጋር ምናምን እስኪ ኔቲቭ እንግሊዘኛ ተናጋሪዎች ዲስኮርፖች እና የውጭ ሀገር እንትኖች አምጥተን በየትምህርት ቤቱ አንዳንድ እንኳን ብናስቀምጥ ናትሊስት የእንግሊዘኛ ቋንቋን ከክላስም ባሻገር የእንግሊዘኛ ክለቦች ምናምን ነገር እየከፈትን ያን ቋንቋ እንዲማሩ ማድረግ ብንችል የዛሬ ማድረግ ያልቻልነው ናትሊስት የሚቀጥለው ትውልድ የተሻለ እንትን ያገኛል ብለን በዛ ዙሪያ ከፍተኛ እንቅስቃሴ ጀምረናል። ብንችል 47,000 ትምህርት ቤቶቻችን ውስጥ ማድረግ ብንችል አትሊስት አንድ እርምጃ እንሄዳለን ወደፊት። ሶ በዛ ላይ አንድ እንቅስቃሴ የጀመር ነው ይሄ ኳሊቲውን እንትን በማድረግ ደረጃ። ሁለተኛ በመምህራን ጥራት ላይ ያለውን ችግር ታውቃለህ። በሚያስተምሩበት ትምህርት ፈተና ተሰጥቷቸው ያለፉ ምዘናውን ያለፉ ከ50% በላይ ያገኙ መምህሮቻችን ከ30% በታች ናቸው። በሚያስተምሩት ትምህርት ነው ማለት ነው። እና ይካን ማለት በዛ ወቅት ላይ ያለ ልጆች አስተምሮ ምን ያህል እንትን ያበቃልና አስተማሪዎች ጥራት ላይ በከፍተኛ ደረጃ ለመስራት አሁን የኮተቤን መምህራን ትምህርት ቤት ባለፈው ከሁለት ቀን በፊትም እንደገና ተገናኝተን ካሪኩለሙን በሙሉ ይሄ ሌላ ትምህርት ማስተማሩን አቁሞ በቃ የዚህ ሀገር ጥሩ መምህራን የሚወጡበት ቦታ እንዲሆን በከፍተኛ ደረጃ እየሰራ ነው፣ ኳሊቲውንና የቅበላ አቅሙንም ለማሻገር።
የትምህርት ጥራትን ከማረጋገጥ አንጻር ሌላው ይወሰዳል ያሉት እርምጃ ትምህርት ቤቶችን ለተማሪዎች ሳቢና በመማሪያ ግብዓቶች የተሟሉ እንዲሆኑ ማድረግ ሲሆን ይህም ተግባር በሰሜን ኢትዮጵያ ግጭት ምክንያት ጉዳት የደረሰባቸውን ትምህርት ቤቶች በከፍተኛ ጥራት በመገንባት እንደሚጀመር አመልክተዋል። ለዚህም ያስፈልጋል የተባለውን 50 ቢሊዮን ብር የማፈላለግ ጥረት ሚኒስቴሩ መጀመሩን ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ አብያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። የዩናይትድ ስቴትስ የሕግ አውጭና አስፈጻሚ ምክር ቤቶች ያረቀቋቸውና በኢትዮጵያ ላይ ያተኮሩት ሁለት ሕጎች ሂደትን አስመልክቶ ሰሞኑን የወጡ መረጃዎች እያነጋገሩ ነው። የተኩስ አቁምን ጨምሮ የኢትዮጵያ መንግስት በቅርቡ የወሰዳቸው እርምጃዎች ህጎቹ በምክር ቤቶቹ የሚያልፉበትን የወትሮ አካሄድና ፍጥነት ሳይለውጡ አይቀሩም በሚል ያሳደሩትን ተስፋ ያንጸባረቁና በአንጻሩም እስካሁን በተጨባጭ የተለወጠ ነገር የለም የሚሉት አስተያየቶች ግራና ቀኝ እየተሰሙ ነው። በህጎቹ አንደምታ ዙሪያ ግራና ቀኝ የሚሟገቱ ወገኖች አስተያየትን ያካተተው ዘገባ በሂደቱና በህጎቹ አንደምታ ዙሪያ ግራና ቀኝ የሚሟገቱትን ወገኖች አስተያየት እንዲሁም ቀደም ሲል በተሰሙት መረጃዎችና ተያይዘው በተነሱ ጭብጦች ዙሪያ የኢትዮጵያን መንግስት ምላሽም ይዟል። አሉላ ከበደ ነው ያሰናዳው። ወደዚያው እንለፍ።
በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥን ዋቢ ያደረጉ የዜና ዘገባዎች ጨምሮ የተለያዩ የዜና ምንጮች ካወጧቸው ባሻገር ሂደቱ እንዲቆም እስካሁን ከምክር ቤቶቹ ይፋ የተደረገ ነገር ያለመኖሩን የተናገሩት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ናቸው። የተክስ አቁሙን ጨምሮ የኢትዮጵያ መንግስት በቅርቡ የወሰዳቸው እርምጃዎች በምክር ቤቱ አባላት ዘንድ በአዎንታዊ እርምጃነት መታየታቸውንና እንደ መንግስት በኢትዮጵያና በዩናይትድ ስቴትስ መካከል ያለው ግንኙነትም በዚህ ረገድ መሻሻል ማሳየቱን ይህም ሁኔታዎችን እርሳቸው የሚበጅ ወዳሉት አቅጣጫ ሊወስድ እንደሚችል አመልክተዋል።
የኢትዮጵያ መንግስት ዛሬ 2 ሳምንት ለሰብአዊ አቅርቦት መሻሻል ሲባል የወሰናቸው የተኩስ አቁም እና ያለ ቅድመ ሁኔታ ያስቀመጠው ውሳኔ ጋውጮቹ ሲያደርጉት የነበረው ጥረት አካል እንደሆነ አድርገው ተረድተው ምስጋናቸውን በማቅረብ ላይ ናቸው። ሳይቋርጥም እንዲቀጥል እየጠየቁ ናቸው። በሌላ በኩል የአፍሪካ ቀንድ የአሜሪካ መልእክተኛ አምባሳደር ሳተርፊልድ ወደ ኢትዮጵያም ሄደው የተለያዩ ውይይቶችን እያደረጉ ከመንግስት ጋር መንግስት ለመንግስት በሚደረገው ውይይት እንዲሁም ከውጭ ጉዳይ መስሪያ ቤቱ ጋር ከስቴት ዲፓርትመንት ጋር ያለው ግንኙነት መንግስት ለመንግስት ያለው መደማመጥ ምክንያታዊ ሆኖ መነጋገር በጣም እየተሻሻለ የመጣ በመሆኑ እዛ ላይ ደግሞ መንግስት የወሰናቸው ተጨማሪ የትግራይ ህዝብ፣ የአፋር ህዝብም፣ የአማራ ህዝብም እዛ አካባቢ ጉዳት የደረሰባቸው ግብ አቅርቦት እየተጎዳሉ ማህበረሰብ ለመድረስ የሚደረገው ጥረት አበረታች እንደሆነ እየተረዱ ስለሆነ ከዚህ በመነሳት ከበፊቱ መለስ የማለት ነገር እንዳለ ለሴኔተሮቹ እና ለሃውስ ሪፕሬዘንቲቭዎቹ እየገለጹላቸው እንደሆነ ተረድቻለሁ። በተለይ የስቴት ዲፓርትመንት አንድ በቅርብ የሚከታተሉ ኃላፊ ተጠርተው ተጠይቀው ከመንግስት ጋር የተሻለ መግባባት ይዘው እየሰሩ እንደሆነ ሀሳባቸውን ሰጥተዋቸዋል። በዚህ የተነሳ በተለይ በሴኔት ደረጃ ያለው S3199 ቆም ብለን ብናይ የሚል በውስጣቸው ምክክር እንዳደረጉ መረጃ አግኝቻለሁ። ከዛ ባለፈ ግን ሁለቱም HR 6600 ሆነ S3199 እንዲታገዱ የሚል የተደረሰበት ድምዳሜ የለም።
ኢትዮጵያን የሚመለከቱት እነኚህ ሁለት ህጎች በምክር ቤቶቹ አሰራር መሰረት የሚገባውን ሂደት ተከታትለው በኮሚቴዎቹ መጽደቃቸውንና ወደ ሙሉ ምክር ቤቶቹም መላካቸውን ያስታወሱት ደግሞ ጸጥታና ፍትህ ለትግራይ የተሰኘው ተቋም ምክትል ፕሬዚዳንት እንዲሁም በደቡብ ካሮላይና የሕክምና ዩኒቨርሲቲ የማህበረሰብ ጤና አገልግሎት ትምህርት መምህርና አጥኚ ፕሮፌሰር ሙሉጌታ ገብረ እግዚአብሔር ናቸው። እርሳቸው እስከሚያውቁትም ድረስ ቀጣዩን ሂደት በመጠባበቅ ላይ መሆናቸውን ተናግረው ለጊዜው እንዲቆሙ ተደርገዋል መባሉም በተመለከተ ግን በመረጃ ደረጃ ያገኙትን አስረድተዋል።
ትዊተር ላይ አይቼዋለሁ። የተወሰኑ የድሮ ኢትዮጵያ አምባሳደር ሆኖ ያገለገሉ የአሜሪካ አምባሳደሮች አምባሳደርስ ኦፍ ዘ ዩኤስ ቱ ኢትዮጵያ ማለት ነው፣ ፎርመር አምባሳደርስ ወጡት የሆነ ደብዳቤ አለ። በዛም ተከትሎ አንዱ በተወሰነ ጊዜ አምባሳደር የነበሩት ቲቦር ናዥ የሚባሉ አንዱ አምባሳደር፣ የቀድሞ አምባሳደር በትዊተር ገጻቸው ላይም የጻፉት ነገር አለ። ግን ያ የጻፉት ነገር ያው አሁን ልክ ያልከው መንፈስ ያለው ነው። እነዚህ ሁለቱም ረቂቅ ህጎች ወደፊት እንዳይሄዱ በሀውስ እና በሰኔቱ እንዳይጸድቁ ዊዝ ሆልድ ወይም ደግሞ ፖዝ ተደርገዋል የሚል ነው።
ከምክር ቤቱ አንዳንድ ቢሮዎች የወጡ መረጃዎች ግን ያን የሚያረጋግጡ ያለመሆናቸውን፣ በተግባርም ያን የሚለውጥ ሁኔታ ያለመፈጠሩ ነው ለኢትዮጵያ የሚበጀው ሲሉም ይከራከራሉ።
ከዛ በኋላ የወጡ ጽሁፎችም አሉ። ለምሳሌ ከሴኔት ፎሬን ሪሌሽንስ ከሚባለው ትዊተር ሃንድል ራሱ ማለት ነው ከኦፊሻል ሃንድሉ ያው ነገርየው እየቀጠለ እንደሆነ የS3199 ፕሮሰስ ፖዝ እንዳልተደረገ በግልጽ ወጥተዋል ትናንትና። እና ፖዝ የተደረገበት ሁኔታ ያለ አይመስለኝም። እንዲያውም እኔ በትዊተር ገጼ ላይ ለቲቦር ናዥን ይህ ፖዝ ተደርገዋል የሚሉት ያሉት ነገር ማረጋገጫው ምንድን ነው የሚል ጥያቄ ያቅርብላቸው ነበር። ግን የመለሱት ነገር አይደለም እስካሁን ባለኝ ግንዛቤ። ግን በጽንሰ ሀሳቡን ብንወስደው እነዚህ ህጎች የሚሉት ሰላም ማምጣት፣ መረጋጋት ማምጣት፣ ዴሞክራሲ ማምጣት ነው የሚሉት እና ኢትዮጵያ ውስጥ ወይም ከዛም አልፎ አካባቢው ላይ ሰላም፣ መረጋጋት፣ ዲሞክራሲ እንዲመጣ አጋዥ ህጎች ናቸው፣ አስገዳጅ ህጎች ናቸው እንጂ የሚጎዱ አይደሉም። እና ፖዝ መደረጋቸው ከጥቅሙ ጉዳቱ ነው የሚበልጠው። እንዲያውም ኢትዮጵያ ውስጥ መነጋገርን ኢትዮጵያ ውስጥ ያሉት የተለያዩ የፖለቲካ ኃይሎች ወደ አንድ መድረክ መጥተው ተስማምተው የናሽናል ዳያሎግ የሚባል ነገር አድርገው ሰላም የሚያመጡበት መረጋጋት የሚያመጡበት እንደምታውቀው ነው። የትግራዩ ነው በትልቁ አለ። ከዛ ቀጥሎም ግን በቤንሻንጉል ጉሙዝ በል፣ በዌስተርን ኦሮሚያ በል፣ በተለያዩ አማራ ክልሎች በል፣ በአፋር በል፣ በሶማሊ በል፣ በሁሉም አካባቢ ነው አለመረጋጋት አለ፣ ጦርነት አለ። እና ይህ ሁሉ መቆም አለበት። ሰው እየተጎዳ ነው። በዚህ ላይ ደግሞ የኑሮ ውድነቱን ሰማይ ተሰቅለዋል እና በብዙ ሁኔታ ሰው እየተጎዳ ስለሆነ አይ ቲንክ የእነዚህ ህጎች ትንሽ ግፊት ማድረግ እንዲያውም የኢትዮጵያ መንግስትም ይሁን የኤርትራ መንግስትም ለቆ እንዲወጣ እገዛ ያደረግ ይሆናል የሚል እምነት ነው ያለኝ እና በጽንሰ ሀሳብም ደረጃ እድል ለመስጠት የሚለው የሚጋጭ ነገር ነው የሚሆነው። ምክንያቱም አላማቸው ሰላም ማምጣት፣ መረጋጋት ማምጣት እና ዲሞክራሲ ማምጣት ስለሆነ
ሪፖርቱን ካጠናቀረው የዜና ምንጭና ከምክር ቤት ምንጮቻቸው መረጃዎችን ለማረጋገጥ መሞከራቸውን እናም በአንደኛው ምክር ቤት በኩል በኢትዮጵያ ያሉ ለውጦችን የማጤንና የመከታተል ፍላጎት መኖሩን ያም ቢሆን ጨርሶ የማቆም ውሳኔ ያለመሆኑን የተናገሩት ደግሞ የመጽደቅ እድል ከገጠማቸው ኢትዮጵያንና ሕዝቧን የሚጎዱ ሕጎች ይሆናሉ ሲል አጥብቆ የሚሟገተው በዩናይት ስቴትስ የኢትዮጵያውያን የሕዝብ ጉዳይ ኮሚቴ ሊቀመንበር አቶ መስፍን ተገኑ ናቸው።
ትክክለኛው መረጃ ኢትዮጵያ ውስጥ እየተደረገ ያለው ኤፈርት የሚቀጥልና እኛ የምንፈልገውን ውጤት ማየት ከቻል በሚል ዝግርገዋል ወይም እንደ ፖዝ እንደማድረግ ተደርጓል ነው። በሀውሱ በኩል ግን የ6600 በሚመለከት አሁንም ቢሆን ማለት ነው እስኪ የሚባሉት ኮንግረስማን ስፖንሰር የሚያደርግላቸው ሰዎች እያጠያየቁ ነው እና በዛ በኩል እሱም እንደ ትንሽ የአንደኛው የሴኔቱ ትንሽ ዝግ ሲያደርግ ይሄኛውም ዝግ የማለት ሁኔታ አለው ከማለት በስተቀር እንደዚህ ሌጅስሌሽኖች እንደዚህ ናቸው። ቶሎ አይደለም የሚሄዱት። ሁለት ምክር ቤቶች በየበኩላቸው አሳልፈው የሁለቱ ምክር ቤቶች ህግ እንደገና ወደ ኮንፍራንስ ሄዶ ከዛ ኮንፍራንስ ውስጥ እንደገና ተጨቃጭቀው አዋህደው ነው ወደ ህግ የሚቀይረው እና ረዘም ያለ ጊዜ የሚፈጅ ስራ ነው ከመሰረቱ። እና በአሁኑ ጊዜ በእውነቱ ኢትዮጵያውያን አሜሪካን ኢትዮጵያንስ ይሄን በዚህ ሁኔታ መዘናጋት የሚያስፈልግ አይደለም። የሚደረገው ትግል መቀጠል ያለበት ነገር ነው እና ይሄ ነው ያለው ሁኔታ።
የዩናይት ስቴትስ ህግ አውጪዎች በኢትዮጵያ ሰላም እንዲመጣ ላሳዩት ፍላጎት አድናቆት ያላቸው መሆኑን የተናገሩት አቶ መስፍን አክለውም በኢትዮጵያ ላይ ጫና ለማሳደር የታለሙ ያሏቸው ህጎች ግን ከዚያ የሚያደርሱት ትክክለኛው መንገዶች አይደሉም ሲሉ ይከራከራሉ።
አሁን እንደተባለው የተጀመረው ስራ ተሳክሶ ሰላም መውረድ የሚችልበት ሁኔታ የሚፈጠር ከሆነ እንግዲህ እሱ ያው የሁሉም ሰው ተስፋ ነው። እንግዲህ ይህን ህጉን እያረቀቁ ያሉት ሰዎች እሱ ከሆነና የኢትዮጵያ ውስጥ ሰላም የሚወርድበት ሁኔታ የአሜሪካን ህግ አውጪዎች ባላቸው መለኪያ መሰረት እነሱ በሚቀበሉት መሰረት ሰላም መውረዱን ከተረጋገጠ ይሄኛው ህግ የማያስፈልግበት ደረጃ ላይ ሊደረስ የሚችልበት ሁኔታ ሊኖር ይችላል የሚል አባባል አላቸው። እሱ ሳይሆን ቀርቶ ተደጋግሞ እንዳየነው በተለይ ቲፒኤልኤ ፋይሎች ብዙ ጊዜ በዚህ ሁኔታ ላይ ብዙም ተባባሪ ሳይሆኑ ነው የሚታዩት እና ያ ቀርቶ ችግሩ ቢቀጥል ህጉን አውጥተን ኢትዮጵያ ላይ ያንን ተጽዕኖ እናደርጋለን የሚል አስተሳሰብ ነው ያላቸው። አካሄዳቸው እንደዛ ነው። እንግዲህ ያው እኛ ኢትዮጵያን ለመርዳት ከኢትዮጵያ ህዝብ ጋር ለመሆን የኢትዮጵያን ችግር ለመካፈል የምታደርጉትን ጥረት እናደንቃለን። ነገር ግን ሂደቱ መሆን ያለበት እንዳያያዛችሁት አይደለም እና መስተካከል ያለበት ሁኔታ አለ ነው የእኛ አቋም። ህጉ በዚህም ሆነ በዛ መንገድ ለማናችን የማይጠቅም ባዮች ናት።
አድማጮች፣ በተከታታይም የህጎቹን ሂደትና ሌሎች ተያያዥ ጉዳዮች አስመልክቶ የሚመለከታቸውን ወገኖች ያካተተ ቀጣይ ዘገባዎችን ተከታትለን እናቀርባለን።
የተከበራችሁ አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ቋንቋ ዝግጅታችንን ነው። ዝግጅቶቻችንን እያዳመጣችሁ አስተያየት መስጠት ለምትፈልጉ አድራሻችንን እንንገራችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ወደ ተከታዩ የምሽቱ መሰናዶ ከመላፋችን በፊት ዛሬ ቀኑ ቅዳሜ እንደመሆኑ አንድ ሙዚቃ እንጋብዛችሁ። የኢትዮጵያ የሙዚቃ ንጉስ ጥላሁን ገሰሰ በባይተዋር ጎጆ ይለናል። ባይተዋር ጎጆ ባይተዋር ጎጆ ባይተዋር ጎጆ ከሌሊቱ ዋ ከዲጋ ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው የምትከታተሉት። ወደ ተከታዩ ዘገባችን እንወሰዳችሁና አንድ እንግዳ እናስተዋውቃችሁ። እመቤት ጥጋቡ ትባላለች። ወጣት የጤና ባለሙያ ናት። ፋኖስ የተሰኘ የቤት ለቤት የነርስ አገልግሎት ትሰጣለች። የባህር ዳሯ ዘጋቢያችን አስቴር ምስጋናው ቀሪውን ተነግራናለች።
እመቤት ጥጋቡ ትባላለች። በሙያዋ ነርስ ስትሆን በተለያዩ መንግስታዊና መንግስታዊ ባልሆኑ ተቋማት ከ13 ዓመት በላይ አገልግላለች።
የተማርኩት በቢኤስሲ ነርስ አርማ ዩኒቨርሲቲ ነው። ከተመረቅኩ በኋላ በመንግስት ተመድቤ ጂጂጋ የሚባል ሀገር ሶማሌ ክልል ሰርቻለሁ ለ3 ዓመት በኮሌጅ እና እንደዚሁም በሆስፒታል ላይ ሰርቻለሁ። ከዛ በኋላ ወደ ባህር ዳር መጥቼ የግል ኮሌጆች ላይ አስተምር ነበር። የግል ኮሌጆች ተለያየ የግል ኮሌጆች ላይ አስተምር ያለው በባህር ዳር ዩኒቨርሲቲ በኒትሪሽን ተመርቄያለሁ።
እመቤት ዛሬ በባህር ዳር ከተማ ባልተለመደ የስራ ዘርፍ ተሰማርታለች። ያም ፋኖስ የተሰኘ የቤት ለቤት የሕክምና መስጫ አገልግሎት ነው። ይህ ሐሳብ የመነጨበትን እለት ስታስታውስ
ነርሶችን ሳስተምር የነርሲንግ ኬር ላይ ሆም ኬር የሚላለ መጽሐፉ ላይ እና ለልጆቹ ቃል ገብችላቸው ነበረ። ይህንን እንትን እኛ ራሳችን ከፍተን እንሰራዋለን ብያቸው ነበር። የምር ግን ይሆናል ብዬ አላሰብኩም። ያንን ቻወራ አንኮንሽስሊ ነው፣ ብዙም አስቤበት አልነበረ። ግን ፋይናሊ ደግሞ አዲስ አበባ ሄጂ ለሆነ የሆነ ስራ ሄጂ አዲስ አበባ የሆም ኬር የሚላየው ልክ ያ ነገር መጣልኝ ማለት ነው።
እመቤት ደንበኛ ብዙ ባልተገኘበት ቤት ለቤት የህክምና አገልግሎት ከሶስት አመት በላይ ዘልቃለች። ሙያውን ስትጀምር ከንግድነቱ ይልቅ አገልግሎቱ ላይ ፍላጎቷ በመሆኑ ብዙ ጠውረዶችን አሁንም እያየች እንደሆነ ትናገራለች።
እዚህ በሐኪም የታዘዘ ማንኛውንም መርፌ፣ ቁስል ማጠብና ማሸት፣ የሽንት ቱቦ መቀየርና ማስገባት፣ በምግብ መርፌ ወይም ደግሞ በደም ስር የሚሰጡ ማንኛውም በሐኪም የታዘዙ ናቸው። እነሱ የሚሆኑት ሐኪም ያዘዘውን በሐኪም ትእዛዝ አይተን እንሰጣለን። ከዛ ባሻገር የደም ግፊት እንለካለን ሂደን የደምን የስኳር መጠን እንለካለን። መጨረሻ ደግሞ ካልተሳካም የግንዛትም አገልግሎት እንሰጣለን። ሌላው ግን ለየት ያደረገው አሁን በአሁነኛው ደግሞ በሰዎች ጥያቄ የቤተሰብን ተክቶ ማስታመም ሌሊትም እናድራለን። ሌሊት በጣም እንቅልፍ ሳይዛቸው ያድሩና ቀን ላይ ስራ መሄድ አይችሉም እነዛ ሰዎች። እዚህ አንዳንዶቹን ሌሊት እናድራለን። የምንነጋገርበት ደብተር አለ። በዛ ደብተር እየተጻጻፍን ይሄ ተሰጥቷል፣ የሚተካው ሌላ ነርስ ደግሞ ይህን አድርግ ያለው ይላል። በዛ እየተግባባን እንደውም አሁን ሌት ሎና ብዙ ሰው የወደደው ቤተሰብን ተክቶ ማስታመም በሆስፒታልም ነው። ሐኪሙ ከነርስ ጋር አንድ ሐኪም አንድ ነርስ እና አንድ ላብራቶሪ ሆኖ የሚሄድ ወደዛ ቤት። ከዛ የላብራቶሪ የሚያስፈልገው ከሆነ አሁን የፈጠርናቸው ትስስሮች አሉ። ለምሳሌ አትላስ ጋር ፈጥረናል። በእቃም በሰው ኃይልም ማለት ነው የሚፈልጉትን ነገር በሽተኛው ወይም ደግሞ ቤት ሄደን ላብራቶሪ የሚያስፈልገው ከሆነ ሐኪም ያዛል። የላብ ባለሙያው ሳምፕል ይወስዳል። ነርሷ ደግሞ የደም ግፊት፣ የቫይታል ሳይን እንዳጠቃላይ ወይም ወሳኝ ምልክቶችን ትወስዳለች ማለት ነው።
እመቤት እንደምትለው ሰው በሰው ሰምተው የሚመጡ ተገልጋዮችም የሕክምና ስህተት ይፈጠር ይሆን ብለው ይሰጋሉ። ግን አገልግሎቱን እንዴት እንደሚሰጡ ታብራራለች።
እኛ ወደ ቤት ነው የምንሄደው። ወደ ቤት ስለምንሄድ ሌላ በሽተኛ የለም፣ ሌላ ታካሚ የለም። ሆስፒታል ላይ ብዙ ጊዜ ስህተት የሚፈጠረው ብዙ ታካሚ አለ። በብዙ ታካሚ ላይ አንድ ነርስ ወይ ሁለት ነርስ ነው የሚሆኑ። ስለዚህ ነው ሰው ስለሆኑ ነርሶቹም እንግዲህ ብዙ ሲደግሙ የመቀያየር ነገር ምናምን ሊፈጠር ይችላል። እኛ ጋር ግን አንድ ሰው እኛ ነን ወደ እነሱ የምንሄደው። ስለዚህ እንዳልኩሽ መጀመሪያ የሚታዘዘውን ጽሑፍ አይተን መድኃኒት የሚገዛ ከሆነ ገዝተን አብረን ነው የምንሄደው፣ ወደ ቤት ስንሄድ ማለት ነው። ስለዚህ ሌላ ነገር
ቀን ምን ያህል ሰው ታያላችሁ?
አሁን ብዙ ሰው የለንም፣ ግን እስከ 10
የሙኔ አገልግሎት ፈላጊው የሚያስበው ክፍያው ነው። እና የክፍያው ነገርስ እንዴት ነው አልኳት።
ስለ ቢዝነስ አይደው አውቀ ነው አይደለም የገባ ነው። አሁን ለመርፌ የምናስከፍለው 80 ብር ነው።
ለአንድ ቀን ነው ወይስ?
አዎ ለአንድ መርፌ ከፍተኛው 80 ብር ነው፣ ዝቅተኛው 50 ብር ነው። ያ ማለት ምንድነው? በጣም ቅርብ ከቢሮአችን በጣም ቅርብ ከሆኑ 50 ብር እና ሌላ ደግሞ ተጨማሪ ለምሳሌ የሽንት ቱቦ የሚያስቀይሩ ከሆነ እዛው ሄደን ሁለት ነገር ምንሰራ ከሆነ እንቀንሳለን።
የሕክምና አገልግሎት ተጠቃሚ የሆኑት አቶ ላቀው ጌታነህ ምስክርነታቸውን ስለ ቤት ለቤት አገልግሎት ሰጪ ወጣቶች ሲገልጹ፣
ግልጋሎት ቤትሽ ውስጥ የምታገኙ አሁን በዚህ ደረጃ ሐኪም ቤት ሄጄ ልታክም ብዬ ብል ቢያንስ 500-600 ብር ለትራንስፖርት ማዋጣ ነው። ሞክሬዋለሁ። የመኪና መክፈል ነበረብኝ። እዚህ ሴም ታይም የሚያወጡኝ የሚያወርዱኝ ልጆች በ200 ብር ነበር የሚያወጡኝ የሚያወርዱኝ። ቶታሊ ወደ 800 ብር ወጪ ነው ያወጣው የመጀመሪያ ጊዜ ለአንድ ቀን ማለት ነው። ስለዚህ ይሄ ከባድ ወጪ ነው። ያው እኔ ድጋፍ ስላለ ጭምር ነው ገንዘብ ማውጣት የቻልኩት። ሌላው ድሃው አይቻልም። የፋኖስ ድርጅት ግን ቤት ለቤት እነዚህን ችግሮች አቃሉ የሚሰራ ስለሆነ በባህር ዳር ውስጥ ተጠቃሚ ብዙ ይሆናል የሚል ግምት አለኝ።
እመቤት በስሯ 10 ቋሚና 10 ደግሞ ሲፈለጉ የሚጠሩ የሕክምና ባለሙያዎች አሏት። ከነዚህ ውስጥ አንዱ ላቀ ፋንታሁን ስለ ስራው ያለውን አመለካከት ሲገል፣
በነርስ 6 ዓመት በመንግስት ጤና ጣቢያና በሆስፒታል ሰርቻለሁ። ለ1 ዓመት ያክል በኤንጂኦ ሰርቻለሁ። ከዛም በኋላ ዲግሪን ኤችኦኤም ከተማርኩ በኋላ ነው ይህን ስራ እድል አገኘሁት። ወደዚህ በባለሙያ ነበር የገባሁት። ከዛ በኋላ ግን አንዳንድ ነገሮችን ካየሁ በኋላ እስኪ በሚሮ አባልነት ስለሚፈቅድ በዛ መሰረት አሁን ኦልሞስት ወደዛ ደረጃ ላይ ነው ያለው።
ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ለምሽቱ ወዲያዝ ነው የመጨረሻ መሰናዶ እንወሰዳችሁ። ባልከው ዓለሙ ባላገሩ አይዶል በተሰኘ የሙዚቃ ተሰጥኦ ውድድር ላይ ለመጨረሻ ዙር ካለፉ ድንቅ ወጣት ድምጻውያን መካከል አንዱ ነበር። በተለያዩ መድረኮች ላይ የተጋበዘ ችሎታውን ሲያዳብር የሰነበተው ባልከው ፈልጌ በተሰኘ ወጥ ስራ ከሰሞኑ ብቅ ብሏል። በቅርቡ ገሚስ አልበም ወይም ኢፒ ለአድማጮች ለማቅረብም እየተሰናዳ ይገኛል። የሙዚቃ ህይወቱን የሚመለከቱ ተያያዥ ጉዳዮችን በተመለከተ ሀብታሙ ስዩም ጋቢና ለተሰኘው የወጣቶች ፕሮግራማችን አነጋግሮት ነበር። ለዛሬ እንደሚከተለው ያቀርበዋል።
ፈልጌ ሳታሽን ያለም እንዲህ ከባድ ቀለን የለም።
ባልከው ዓለሙ የምሽት እንግዳችን ስለሆንክ በአሜሪካ ድምፅ አድማጮች ስም በመጀመሪያ በእጅጉ አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ ቪዎች ሀብታሙ እንደምናለ በድጋሜ ስለተገናኘን ደስ ብሎኛል።
እኔም ደስ ብሎኛል። አዲሱ ስራ ፈልጌ ይሰኛል። አድማጮች ዘንድ እንግዲህ በግሩም ድምፃዊነት ከተዋወቅ ጥቂት ዓመታት አልፈዋል።
በባላገሩ
በወጥ ስራ የተከሰትክበት ግን የመጀመሪያው ይመስለኛል። ፈልጌ የተባለውን ሙዚቃ መጫወት አለብኝ እንድትል ያደረገህ ምክንያቱ ምንድን ነው? የተለያዩ የሙዚቃ አማራጮች ይኖረሃል ብዬ አስባለሁ። ይሄኛው ለምን ቀልብህን ሳበው?
ፈልጌ ስለተሰኘው ስራ ከመውረታችን በፊት አጠቃላይ ስራዎቹ እንዴት ለእኔ እንዲደርሱ እንደቻለ በአጭሩ ልጠቁምና ልለፍ።
መልካም።
መጀመሪያ እንግዲህ ዓለም አቀፍ ደረጃውን የጠበቀ ሙዚቃ እንሰራለን ብሎ ድርጅቱ ጋር ከተዋወቅኩኝ በኋላ በመጀመሪያ ያው የተለያዩ አይነ ስውራን አወዳደው ልክ ከአዲስ አበባና ከተለያዩ ክልሎች ሰዎችን ካወዳደሩ በኋላ ሁለት ሰዎች አለፈን እና ፕሮዲሰራችን ግሩም መዝሙር ነው እና የተለያዩ ሙዚቃዎች ከተለያዩ ደራሲያን መጥተው እነሱ ከተመረጡ በኋላ ይሄኛው ገዢ ሆኖ በመገኘቱ እኔም ወደድኩት፣ ተዋህደኝ፣ በጣም በጥሩ ሁኔታ ሰራሁት ብዬ ነው የማስበው።
እንግዲህ ባልከው ከአሁኑ ሙዚቃ በፊት ከሙዚቃ አፍቃሪያን ጋር የተዋወቅከው የዛሬ 10 ዓመት ገደማ ሊሆን ነው መሰለኝ በተጀመረው የባላገሩ አይደል የተሰጠው ውድድር ላይ ነበረ። ያ መድረክ በቀጣይ ዓመታት ለነበረህ የሙዚቃ ህይወት ምን አይነት ውጤት አስከተለ? በበጎም ሆነ በጎ ባልሆነም ካለ
ምንድነው? ያው ከባላገሩ በፊት በነበሩት የተሰጠው ማሳያ ውድድሮች በቴሌቪዥን ኢትዮጵያን አይድል በሚል ስያሜ የተሰጣቸው ሲደረጉ ነበረ በ1997 እንደ ኢትዮጵያ አቆጣጠር። የመጀመሪያውን ሲዝን ቀጣዮቹ ሲዞች ላይ ተወዳድሬ እስከ ተወሰኑ ዙሮች ብቻ ነበረ የሚቀጥል የነበረው። 2004 ባላገሩ ሲመጣ ግን እስከ መጨረሻው ይሄድ ቻልኩኝ። የሚሰጠኝን የዳኞች አፍ እየተገበርኩኝ ከመጣሁ በኋላ እስከ መጨረሻዎቹ እስከ ፋይናል ስድስቶቹ ለሚሊኒየም አዳራሽ ለህዝብ በቀጥታ በተላለፉበት መጨረሻ ደርሼ ያንንም ደግሞ ጥሩ ተመልካች አግኝቼበት ለዛሬ የሰራሁትን ስራ ትልቅ አስተዋጽኦ አድርጎልኛል ነው የምለው። እንግዲህ
እናቴ ስትሆን ላይ መቻም ማገረች የፌት ጉድንትታ ደግማ ማለች ሳኮኝ በልጅነት አለቀስኳድጌ የትናንቱ ለጋ ዛሬ ግን ተውልጌ እናቴ ስትወልደኝ መቼም ማከረችኝ የፊት ጉዴን ትታ ደግማ ማለችኝ በምጥ መጠበቧ እምዬ ስትወልደኝ ማስተማር።
አስታውሳለሁ የመጀመሪያው ቀን በነበረ ቃለ ምልልስ ወይም መግለጫ ላይ እዛ ውድድር ላይ ለወደፊቱ የኢትዮጵያን የሙዚቃ ሁኔታ ከሚለውጡ ባለሙያዎች ጋር መስራት እንደምትፈልግ ተናግረህ ነበረ። ያ ህልምህ ምን ያክል እየተሳካ ነው?
አዎ ይሄ ከሙዚቀኞች ጋር የመስራት ህልም ነበረኝና አጋጣሚ እንግዲህ ቀደም ሲል በገለጽኩልህ መንገድ ከሙዚቃዊ ድርጅት ጋር ታውቄ እነ ግሩም እነ አበጋዝ ክብረወርቅ ሽፈራውና ሌሎችም በኢትዮጵያ ውስጥ ሙዚቃን ወደ ጥሩ ከፍታ ላይ በማድረስ ላይ ከሚገኙ ሰዎች ጋር የመስራት ህልም ድሮም ነበረኝና ይህ አጋጣሚ ደግሞ ከህልሜ ጋር ሲገጣጠም ለእኔ እጅግ በጣም ከፍተኛ ደስታን ነው፣ ለውስጤም ደግሞ እርካታን ይፈጠረልኝ።
ባልከው እንደ አርያ የምትከተላቸው ሙዚቀኞች እነማን ናቸው?
እንደ አርያ የምከተለው ሙዚቀኛ ብዙ ነው። በእርግጥ ግን ብዙ ጊዜ በውድድሮችን በተለያዩ መድረኮችን በሚፈጠሩልኝ አጋጣሚዎች ደረጀ ደገፋውን ሰራ ነበረ፣ ኔፈን ታምሩንም እንዲሁ እና በጣም ሰውም እንዲሁም ያውቀኝ የነበረው በደረጀ ደገፋው ስራ ነበረ።
ኢትዮጵያ ውስጥ ከተሾመ አሰግድና ይርዳው ጤናው በኋላ ወደ እውቅናው ከመጡ አይነ ስውራን የኪነ ጥበብ ሰዎች መካከል አንዱ አንተ ነህ። ከጥቂቶቹ መካከል በቅርብ ዓመታት ከመጡት ማለት ነው። ይሄ የተፈጥሮ እክል በእስካሁኑ ጉዞህ የፈጠረበት ጫና አለ? ሌሎችም እንዲህ እንዲበረቱ ምን መደረግስ አለበት ትላለህ?
አዎ፣ እኔ በእርግጥ እስካሁን አሁን ባልተ መንገድ ምንም ፈተና ወይም ደግሞ ጋሬጣ አልሆነብኝም። እንዲሁም በርትቼ እንድሰራ ነው የገፋፋኝ። ያው ፈተናዎች ይኖራሉ፣ ነገሮች አልጋ በአልጋ ሆነው አይቀጥሉም። ግን ለዛ ፈተናዎች እጄን ሳልሰጥ አሁን እንግዲህ ለመሄድ አንድ እግሬን ወደፊት አርጌ እርምጃን ቀጥያለሁ እና እስካሁን ምንም የመጣ ይሄ ነው ብዬ ወደኋላ ሊያስቀር የሚችል ፈተና አልገጠመኝም።
የወደፊቱ እቅድህ ምንድን ነው? ለወደፊት በሚኖርህ የሙዚቃ ህይወት ውስጥ ቅድሚያ ሰጥቼ ላዜምላቸው ይገባሉ የምትላቸው ጉዳዮች ይኖሩ ይሆን?
አዎ፣ የወደፊት እቅድ እንግዲህ በተደጋጋሚ ጊዜ እንደምገልጸው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የራሴን አንድ የሆነ አሻራ ጥዬ ለማለፍ ነው የሚፈልገው እና በሙሉ አልበምም የመምጣት እቅድ አለን ከነዚህ ስራዎች በኋላ። ያው አሁን በፊታችን በዚህ አጋጣሚ March 29 የሚለቀቅ ኢፒ አለ፣ ግማሽ የሙዚቃ አልበም ማለት ይቻላል። እነሱ ከተለቀቁ በኋላ ከዚህ ከሙዚቃ ድርጅት ጋር የተወሰኑ ስራዎችን የሚሰርተን ወደፊት በግሌ ደግሞ ያው ሙሉ አልበም ከተለያዩ ደራሲያን ተቀብዬ እንዲሁ በዚሁ መልኩ ነው መቀጠል የሚፈልገው። ራሴን በደንብ በሙዚቃ ውስጥ ማሳደግ ነው የሚፈልገው።
የላችን ከጎን አይት ትለኛለች ታዲያ እሷ የት አለች? አይትዝ ትለኛለች ታዲያ እሷ የት አለች?
መልካም ነው። አንድ የመጨረሻ ጥያቄ አለኝ። ሙዚቃውን በይፋ እንደ ሙያ ከመያዝ በፊት አዲስ አበባ ውስጥ የእንግሊዝኛ መምህር ነበር ካሉኝ፣ የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይንስ ጎን ለጎን የሚሄድበት እድል አለ? ከተማሪዎች መካከልስ እንደው ጋሼ ባልከው ሙዚቃ አንሰምቼ ደስ ብሎኛል ያለህ የቀድሞ ተማሪ ተገኝቶ ይሆን እስካሁን?
አዎ፣ እንዲህ በሆነ በማገኛቸው አጋጣሚዎች አዎ የሚላሉ፣ እንዲሁም ጥሩ ያንተን አርያ እንከተላለን የሚልኝም ተማሪዎች አሉ። ያው እኔ በትምህርቱ ገፍተውበት በትምህርት የታገዘ ሙያ ነው መሆን ያለበት ብዬ እመክራቸዋለሁኝ እና በዚህ መልክ ነው።
የመምህርነቱ ምዕራፍ ተዘግተዋል ማለት እንችላለን ወይስ ጎን ለጎን?
የመምህር ምዕራፍ አልተዘጋም፣ እንግዲህ እስካሁን አልተዘጋም። ያው 10 ዓመት አልፎኛል በመምህርነቱ ዓለም ከቆየውን ከሙዚቃው ጎን ለጎን እንግዲህ አልተዘጋም እስካሁን። እንግዲህ
እጅግ በጣም አመሰግናለሁ ባልከው ዓለሙ፣ ቀሪ የሙያ ዘመንህ በስኬት ይደምቅ ዘንድ እመኝልሃለሁ። መልካም ምሽት ይሁንልህ። ከስቱዲዮ አዲሱን የሙዚቃ ስራህን ለአድማጮቻችን እናሰማለን።
እጅግ በጣም አመሰግናለሁ። እግዜር ይባርክልኝ። እናንተንም ሁሉም ባልደረቦችንም ካላችሁበት አሜሪካ ሰላሙን ይጠማችሁ እላለሁ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።